The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በየለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የቅዳሜ ጥቅምት 13 2008 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በአለም ዜና ፕሮግራማችንን እንከፍታለን እንደወትሮው። ከዚያም ትናንት ማታ የተጀመረው ለጥያቄው መልስ ዝግጅት ይከተላል። የኢትዮጵያ መንግስት ከሚዲያ ጋር በቅርበት ለመስራት መወሰኑን አስመልክቶ በቀረቡ ጥያቄዎች ላይ እንግዶቻችን መልስ ይሰጣሉ። ሁለተኛው የዝግጅታችን አጋማሽ ደግሞ ምርጥ የእንግሊዝኛ ሙዚቃዎችን እያሰማ አድማጮች የሚዝናኑበት የሙዚቃ ቃና ይቀርባል። ብርሃን ኃይሉ ፕሮግራማችንን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ አለም ዜና።
እንደምን አመሻችኋል። ዜናውን ማስተማው አዲሱ አበበ ነኝ። ሰሜናዊ ምስራቅ ናይጄሪያ ውስጥ በመትገኘው ማይድጉሪ ከተማ አጠገብ አራት አጥፍቶ ጠፊ ሴቶች ዛሬ ቅዳሜ ራሳቸውን ማቃጠላቸው ተገለጠ። ሴቶቹ ራሳቸውን በራሳቸው ያጠፉት የደህንነት ጥበቃ ዘቦች ለፍተሻ እንዲተባበሩ ቢጠይቋቸው ፈቃደኞች ባለመሆናቸው ነው ተብሏል። አማጺው ቡድን ቦኮ ሐራም ከሚያካሂደው ተከታታይ ጥቃቶች የመጨረሻ መሆኑ በተገለጠው በዚህ ፍንዳታ ሌላም አምስተኛ ሰው መሞቱንና 10 ያህል እንደቆሰሉ የናይጄሪያ ባለሥልጣናት አስታውቀዋል። ትናንት አርብ ማይዱጉሪ እና 400 ኪሎ ሜትር በስተደቡብ ባለችው ዮላ ውስጥ በሚገኙ መስጊዶች ላይ ቦኮ ሐራም ባደረሰው ጥቃት 42 ሰዎች መሞታቸው ይታወቃል። ፓትሪሺያ ተብላ የተሰየመችው ሃሪኬን አውሎ ነፋስ ሜክሲኮ ውስጥ ኃይሏ እየቀነሰ መምጣቱን ዩናይትድ ስቴትስ ውስጥ የሚገኘው ብሔራዊ መቆጣጠሪያ ማዕከል አስታወቀ። በምዕራቡ ክፍለ ዓለም ታይቶ የማይታወቅ ስጋት የደቀነችውና እጅግ የተፈራችው ዝናብ በቀላቀለ ኃይለኛ ነፋስ የታጀበችው ፓትሪሺያ ከእንግዲህ ማዕከላዊ አውሎ ነፋስነት ደረጃዋ እንደሚቀንስ ታውቋል። ትናንት አርብ ምሽት ላይ ፍጥነቷ ወደ 55 ኪሎ ሜትር በሰዓት የወረደው በጅማሬ የነበረውን በሰዓት የ325 ፍጥነት በመቀነስ እንደሆነም ተመልክቷል። ምድር ላይ የደረሰ ጉዳትም ከኃይለኝነቱ አንጻር እጅግ አነስተኛ እንደሆነም የሜክሲኮ ፕሬዚዳንት ኤንሪክ ፔና ኒየቶ ገልጠዋል። ሶሪያ ለምታካሄደው ምርጫ ድጋፏን እንደምትሰጥ የገለጠችው ሩሲያ በምዕራባውያን የሚረዳውን የሶሪያ ነጻ አውጪ ጦር ሽምቅ ተዋጊ ቡድን እንደምትረዳም አስታወቀች። ሶሪያ ለምክር ቤታዊና ፕሬዝዳንታዊ ምርጫዎች ዝግጁ መሆንን ይኖርባታል ያሉት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስፈላጊ ከሆነም ሂደቱን ለማፋጠን መንግስታቸው ጥብቅ እርምጃ እንደሚወስድ ተናግረዋል። ላቭሮቭ በመንግስታቸው ቁጥጥር ስር በሚገኘው ቴሌቪዥን ላይ ዛሬ ቅዳሜ እንደተናገሩት የሶሪያን የውስጥ ጉዳይ የውጭ ኃይሎች ሊወስኑ አይችሉም። እንደ እርሳቸው አገላለጥም የዚያች አገር ውዝግብ ፖለቲካዊ መፍትሄ ያገኛል። በርካታ ሰላማዊና ሲቪል ሕዝብ ያለቀበትንና አያሌ ሺህ ሶሪያውያን ለስደት የተዳረጉበትን ቀውስ እንደምን ፖለቲካዊ መፍትሄ እንደሚሹለት ግን ላቭሮቭ አላብራሩም። በብዙ መቶዎች የሚቆጠሩ ደቡብ ኮሪያውያን ለዚህ ሳምንቱ የቤተሰብ ስብስብ የሰሜን ኮሪያን ድንበር መሻገራቸው ተሰማ። ይህ ለሁለተኛ ጊዜ የሚካሄደው ስብስብ በኮሪያው ጦርነት ወቅት በፖለቲካ ምክንያት ተለያይተው የቆዩ ቤተሰቦች የሚገናኙበት ነው። ወደ 250 ያህል ደቡብ ኮሪያውያን ዛሬ ቅዳሜ ከቤተሰቦቻቸው ጋር በሚሄደው የአንድነት ኅብረት ለመካፈል በሚወስዳቸው አውቶቡስ ላይ ከመሳፈራቸው አስቀድመው ጸጥታው በከፍተኛ ደረጃ በሚጠበቀው ድንበር ላይ ባለው የኢሚግሬሽን ቢሮ በኩል አልፈዋል። እንደ ፖለቲካ የመሰሉ ርዕሶችን እንደማያነሱ በስብሰባው ወቅት ማለት ነው የተናገራቸው እነዚሁ ቤተሰቦች ለ12 ሰዓታት ያህል በጋራ እንደሚቆዩም ታውቋል። በመጨረሻም ባንግላዴሽ ውስጥ ዛሬ ቅዳሜ ለደረሰውና የአንድ ወጣት ሕይወት ላጠፋው ፍንዳታ ኃላፊነት መውሰዱን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አስታወቀ። ፍንዳታው በብዙ ሺህ የሚቆጠሩ ሺአይት ሙስሊሞች ዳካ ውስጥ ያካሄዱ የነበረውን ሃይማኖታዊ ስነ ስርዓት ከማደናቀፉም በላይ በርካቶችን እንዳቆሰለም ታውቋል። ዋና ቢሮ ዩናይትድ ስቴትስ የሆነውና የሽብርተኞችን እንቅስቃሴ የሚቆጣጠረው ቡድን እንዳስታወቀው ነውጠኛው ቡድን ወታደሮች በሚላቸው አማጺ ኃይሎች አማካኝነት ነው ባንግላዴሽ ውስጥ ጥቃቱን ያካሄደው። የባንግላዴሽ ባለስልጣናት በሰጡት መግለጫ መሰረት 3 አነስተኛ ቦምቦች በፈነዱበት ወቅት ነው የ14 ዓመቱ ወጣት ወዲያውኑ ህይወቱ ያለፈው። አርማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ።
የዓለም ዜናዎቹን አደመጥን። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። አሁን ለጥያቄው መልስ የምሽቱ ለጥያቄው መልስ ፕሮግራም ትኩረት የኢትዮጵያ መንግስት ከሚዲያ ጋር በቅርበት ለመስራት መወሰኑን የተመለከተ ነው። በውይይቱ የሚሳተፉትና የአድማጭን ጥያቄ የሚመልሱት የፎርቹን ጋዜጣ ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ፣ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁ እና የቪኦኤው የአዲስ አበባ ዘጋቢያችን እስክንድር ፍሬው ናቸው። አዘጋጇና አስተናጋጇ ትዝታ በላቸው ነች። በአድማጭ ጥያቄ ይጀምራል ዝግጅቱ።
ቴሌቪዥኖች ጥያቄ ለማቅረብ ፈልጌ ነው። እንደሚታወቀው የግል ሚዲያው ከመንግስት ጋር ብዙ ጊዜ ሲጋጭ ሲላተም ይስተዋላል። በግል ጋዜጦች ወይም በግል ሚዲያው በኩል የሚባለው መንግስትን ስላጋለጥን፣ የመንግስትን ጉድለቶች ወደ አደባባይ ስለወጣን ነው መንግስት ጋር የምንጋጨው እና መንግስት እኛን ለማፈንና እኛን ለማስቆም የሚጥረው የሚሞክረው የሚል ነገር አለ። መንግስት ደግሞ የለም፣ ህዝብን ከህዝብ ጋር፣ ብሔርን ከብሔር ጋር፣ ሃይማኖትን ከሃይማኖት ጋር አመፅ በማነሳሳት ሲንቀሳቀሱ ነው፣ ይሄን ለማስቆም ስንል ነው የምንከለክላቸው እንጂ የመንግስትን ጉድለቶች፣ የአስተዳደር ብልሽትን፣ የአስተዳደር ድክመትን፣ ሞኝነት አለውን በተመለከተ እኛ ችግር የለብንም ይላልና የትኛው ነው ግን እውነተኛውና ሀቁ? መሬት ላይ ያለው ነገር እውነት ከመንግስት ጋር የሚያጋጫችሁ የትኛው ነው ብላችሁ ታምናላችሁ ነው?
ይሄ ጥያቄ እንደውም ከብዙ ጋዜጠኞች መታሰር መሰደድ ጋራ የተያያዘ ነው። ለምን ይሄ የጸረ ሽብር ህጉ ላይ የተጠቀሱ ህጎች አሉ። ብዙዎቹ በጸረ ሽብር ህግ እየተከሰሱ ነው የሚሰደዱትና የሚታሰሩትም። ከዚህ ጋር እስቲ አያይዘው ይመልሱ። አቶ ጌታቸው እንዳሉት ላስቀድም።
ምናልባት ለጥያቄ ወንድሜ ግልጽ ማድረግ የሚገባኝ የመጀመሪያው ነገር የሚዲያን ባህሪና የመንግስታትን ባህሪ ማወቅ ነው። ከዚህ ይጀምራል። በተፈጥሯቸው ሁለቱ ተቋማት ኮንፍሊክት ኦፍ ኢንተረስት ወይም የጥቅም ግጭት ያላቸው ነው። መንግስት ትልቅ ኢኮኖሚ፣ ትልቅ ህዝብ፣ ሀገር ያስተዳድራል፣ ይመራል። በዚህ ሂደት ውስጥ ብዙ ስህተቶች፣ ብዙ ስኬቶች፣ ብዙ ነገሮች ሊኖሩ ይችላሉ። ብዙሀን መገናኛ ስፔሻሊ ደግሞ የግል ሚዲያና ነጻ ሆኖ የሚንቀሳቀስ ደግሞ አትኩሮቱ በተለያዩ ሁኔታዎች ላይ ያሉትን ጉድለቶች ነቅሶ ያወጣል። ሙስናም ሆነ ምንም ሆነ ያሉትን ነገሮች በራሱ አይን አይቶ በራሱ ጆሮ ሰምቶ በራሱ ብዕር ጽፎ ሁኔታውን ያቀርባል። ምክንያቱም ሚዲያው ለህዝብ መረጃን የሚያቀርብ ነጻ ወይም ገለልተኛ ተቋም ነው ተብሎ ስለሚታሰብ፣ ስለዚህ የሁለት ተቋማት ግጭት ከዚህ ይጀምራል። ይቀጥልና ደግሞ አንድ ሚዲያ በፖለቲካ፣ በኢኮኖሚ፣ በትልልቅ ማህበራዊ ጉዳዮች ላይ አትኩሮ ሲሰራ አሁን ከመንግስት ጋር የሚያጋጩት ነገሮች ብቅ ብቅ ይላሉ። እኛን እንደ ምሳሌ እንውሰድ። ከሁለት ዓመት በፊት በሐዋሳ ዩኒቨርሲቲ ላይ የነበረን ሙስና አጋልጠን ሰርተን ዜናውን ለአደባባይ አወጣል። እውነታው እውነት ሆኖ መንግስትም ደርሶበት አረጋግጦት የሆነውን ነገር ነው የሰራ ነው፣ ደርሶበታል። ነገር ግን እኛን ምን አደረገን? ይህን ሁለት ዓመት ሙሉ ፍርድ ቤት፣ መጀመሪያ ደረጃ ፍርድ ቤት እስከ ጠቅላይ ተከራክረን አሸንፈን በመጨረሻው ሰዓት ላይ ወጪዎቻችን ምናችንም ታስቡ የተሰጣቸው ብሎ ፍርድ ቤቱ በእኛ አሸናፊነት ተጠናቀቀ። ነገር ግን እኛ ምን አተረፍን? በዚህ ጊዜ ውስጥ አንድ ባልደረባችንም ዜናው የሰራው ባልደረባችን የአካል ጉዳት ገጥሞት ዊልቸር ላይ ተቀምጧል። አሁን ተከታታይ ሕክምናውን እንኳን ማድረግ እስኪሳነው ድረስ አሁን ህመም ላይ ነው ያለ። ይሄ ሁኔታ በሆነበት ሁኔታ ላይ መጨረሻ ላይ የሰራ ነው እውነት እንኳን ታይቶ ቴንኪው የምትል ነገር ከመንግስት አካል አልደረሰንም። ስለዚህ ግጭቶቹ በእንዲህ አይነት ምክንያት ሲመጡ ሚዲያው የሚሰራበትና አትኩሮ የሚንቀሳቀስበት ሁኔታ ነው ከመንግስት ጋር ሊያጋጨው የሚችለው እንጂ አንድ የስፖርት ጋዜጠኛ፣ አንድ የፋሽን ጋዜጠኛ፣ አንድ የኪነ ጥበብ ጋዜጠኛ ከመንግስት ጋር እንዲህ አይነት ነገር ሲገጥመው አላስተዋልንም፣ አላየንም። ብዙ ጋዜጠኞች የሚሰደዱት የሚታሰሩት ይህንን ሁኔታ በማጋለጣቸው ነው።
እሺ፣ አመሰግናለሁ አቶ ጌታቸው። እስክንድር፣ የምታክለው አስተያየት አለ?
መሬት ላይ ስላለው ነገር እንነጋገር። ለምሳሌ መደበኛ መረጃ ከማግኘት ጋር በተያያዘ ጠቅላይ ሚኒስትሩ ወደ ተናገሩት እንመለስ እና መደበኛ ጋዜጣዊ መግለጫዎች የሚሰጡ የመንግስት መስሪያ ቤቶች አሉ። ተባባሪ የሆኑ የህዝብ ግንኙነት ኃላፊዎችንም እናውቃለን። ነገር ግን አንድ ወጥ አይደለም በሁሉም መስሪያ ቤት ያለው ሁኔታ ለጋዜጠኞች መረጃ ከመስጠት አንጻር እና መረጃ የመስጠቱ ጉዳይ በህዝብ ግንኙነት ኃላፊዎች ወይም በባለስልጣናት መልካም ፈቃድና የግል ስብዕና ላይ እንዲመሰረት ያደረገው ክፍተት ምንድን ነው ትላላችሁ? ሁለታችሁም ተራ በተራ ልትመልሱ ትችላላችሁ።
እንግዲህ አቶ ታምራት ገብረ ጊዮርጊስን ላስቀድም።
ልክ ነው፣ እስማማለሁ። ያለው ፓተርን አንድ አይነት አይደለም። አንዳንድ ቦታ ላይ በጣም የሚተባበሩ ሰዎች አሉ፣ አንዳንድ ቦታ ላይ የማይተባበሩ ሰዎች አሉ። እሱ ግልጽ ነው። ነገር ግን ደግሞ በሌላ በኩል የጋዜጠኞቹም የራሳችን አስተሳሰብ ውጤት ነው። ምክንያቱም ሁል ጊዜ ስለጠየቅን ብቻ ምን ልናገኝ የሚገባ ወይም አንድ ጊዜ ስለሞከርን ብቻ ልናገኝ የሚገባ ይመስለናል። የትም ዓለም ላይ ማንም ሰው ፍላጎቱን የሚያራምድለት እስካልመሰለው ድረስ የመንግስትም ይሁን የግል ድርጅት ኃላፊዎች እስካልጠቀማቸው ድረስ አይተባበሩም፣ መረጃ አይሰጡም። የጋዜጠኞቹ ልፋትና ጥንካሬ ውጤትም ነው። ይልቁንስ እኔ ከራሴ ልምድ የማየው በብዛት መትጋት ያለብንን ያህል አንተጋም እና ዳር ቁጭ ብለን ኢንፎርሜሽን አክሰስ የለንም ወይም ኢንፎርሜሽን ልናገኝ አልቻልንም ብለን የምናሰማው አቤቱታ ይበዛል። ሄደን በጣም ብዙ ሞክረን ልምዳችንንና ችሎታችንን ተጠቅመን መረጃ ለማግኘት ከመሞከራችን ይልቅ እንግዲህ ሚስ አንደርስታንድ እንድደረግ ደግሞ አልፈልግም። ምክንያቱም ቀላለውም እያልኩ አይደለም። ቀላል እንዳልሆነ በደንብ እገነዘባለሁ፣ ምክንያቱም በየቀኑ የምኖረው ኑሮ ስለሆነ። ነገር ግን ከኛ ሳይድ ደግሞ የሚጠበቅብንን ያህል እንለፋለን ብዬ አፌን ሞልቼ አልናገርም። ሁላችንም ጌታቸውም እስክንድርም እዚህ ከተማ ላይ ጋዜጠኞች ሆነን እንሰራለን እና በተለይ ያለውን የሙያ ብቃትና ችሎታ መጠን በደንብ እንገነዘባለን ብዬ ተስፋ አደርጋለሁ እና በጣም ብዙ መልፋት አለብን፣ ብዙ መጣር አለብን።
አቶ ታምራት፣ እኔ ተከታይ ጥያቄ አለኝ። አንደኛ በባለስልጣናት በኩል ለህዝብ ተጠያቂነት እንዴት ሊሰማ አይችልም? እዛ በመቀመጣቸው ብቻ ለህዝብ መረጃ መስጠትም እንደ አንድ ኃላፊነት ነው። ከህዝብ ተጠያቂነት አለ። አንድ እሱ ነው። ሁለተኛ በሌላ በኩል አገር ውስጥ ያሉ ሚዲያዎች የመገናኛ ብዙሃን ባልተጠናከሩበት፣ አንተም አሁን እንደጠቀስከው በሙያም በስልጠናም እንዲሁም ደግሞ በተቋም ደረጃ እየተከሰሱ አሁን አቶ ጌታቸው ወርቁ እንደተናገረው ወደ ፍርድ ቤት በሚጎተቱበት፣ ጓደኞቻቸው በሚታሰሩበት ሁኔታ እንዴት ተጠናክረው አሁን አንተ ያቀረብከውን ሀሳብ በራሳቸው ጥረት ተደማጭነት አግኝተው የመንግስት ባለስልጣናት መረጃ እንዲሰጧቸው እንዴት ሊያደርጉ ይችላሉ?
ሲጀምር ጀምሮ ማንም ሰው በኢንፎርሜሽን ላይ ሞኖፖል የለውም። ማንም ሰው አንድ ሶርስ ብቻ አይደለም ለኢንፎርሜሽን ያለው፣ በጣም ብዙ ሶርሶች አሉ። ብዙ ቦታዎች፣ ብዙ ሰዎች ስለ አንድ ጉዳይ ከተለያየ አቅጣጫ ብዙ ነገር ያውቃሉ። ስለዚህ እኔ መጽሐፍ የምፈልገውን ኢንፎርሜሽን ከአንድ ሶርስ ብቻ፣ ከአንድ የመስሪያ ቤት ኃላፊ ብቻ አላገኝም። አንደኛው። ሁለተኛ፣ ብዙዎቹ የመንግስት ባለስልጣኖች እንዲያስፈጽሙ በተመደቡበት ኃላፊነት ላይ ያለን አላማና የመስሪያ ቤቱን አላማና የራሳቸውን የግል ስብዕና ለያይተው አይመለከቱም። ስለ እነሱ የሚባል ነገር ነሰሰርሊ የመስሪያ ቤቱ የሚመስላቸው አሉ እና እንዲያስፈጽሙ በተሰጣቸው ኃላፊነትና በእነሱ መካከል ያለውን ልዩነት በደንብ ለይተው የሚያዩ ቁጥራቸው በጣም ብዙ ስለሆነ በዚህ የተነሳ ላይተባበሩ ይችላሉ እና ማንም ሰው እናንተ የምትኖሩበትም ሀገር ያሉ ብዙ ሰዎች የሚጠቅማቸው እስካልሆነ ድረስ ከሚዲያ ጋር ለመተባበር በጣም ረለክታንት ይሆናሉ። እሱ እንዳይሆን የሚያደርገው የሚዲያዎቹ ጥንካሬ ነው። ይልቁንስ እኔ የማየው ኢነ ብሮደር ሴንስ፣ እንደዚህ በዲቴል ሳይሆን ኢነ ብሮደር ሴንስ የማየው ትልቅ ችግር አንደኛ በመንግስት በኩል አሁን ተቀይሯል ተብሎ እንዴት እንደተቀየረ እስከምናይ ድረስ ለሚዲያ ያለው አስተሳሰብ በተለይ ህገ መንግስቱ ከወጣ በኋላ በጣም ፈንደመንታሊ ተቀይሯል። ስለ ሚዲያ ያለው አስተሳሰብ የኢትዮጵያ መንግስትና የሚመራው የኢህአዴግ ልማታዊ ጋዜጠኝነት በሚለው መርህ በአንድ ሰልፍ ሁላችሁም ተሰለፉ አይነት አስተሳሰብ ስላለ በአንድ በኩል፣ በሌላ በኩል ደግሞ ሚዲያ ውስጥም ራሱ ስለ ጋዜጠኝነት ያለው አስተሳሰብ በአክቲቪዝምና በሀሳብን የመግለጽ ግለሰባዊ ነጻነት እና የሚዲያ ስራ አዘ ፕሮፌሽን አዘ አን ኢንዱስትሪ ያሉት ነገሮች በጣም የተደበላለቁ ስለሆኑ በእነዚህ ምክንያት ብዙ ጊዜ ግጭት ይፈጠራል። ቀደም አድማጫችሁ ላነሱት ጥያቄ ምክንያቱም መንግስት ሚዲያው እንዲሰራ የሚፈልገው እና እንዲሰራ የሚመኘው የተወሰነ ወርልድ ቪው አለ፣ አመለካከት አለ። ከሱ ውጪ ያሉትን ሚዲያዎች ፕሮዳክቲቭ ናቸው፣ ኮንስትራክቲቭ ናቸው ብሎ ባለማመን የማግለል የማክሸሽ እና በጣምም ሲገፋ የማሰር ሀራስ የማድረግ ሂስትሪ አለን። በሌላ በኩል ደግሞ ሚዲያው ራሱ አክቲቪዝምንና ፕሮፌሽናሊዝምን ወይም ደግሞ ኮመርሻል ሚዲያን ደበላልቆ የማየት አለ። በብዙ ሰዎች መካከል አንድ ግለሰብ ሀሳቡን የመግለጽ ነጻነት መብቱና አንድ ጋዜጠኛ በሙያ ስነ ምግባርና በሚዲያ ህግ ውስጥ ታጥሮ እንዲሰራ የሚጠበቅበት ሙያዊ አገልግሎትና አስተዋጽኦ ምን እንደሆነ በጣም ድብልቅልቁ ስለወጣ ብዙ ችግር የሚመጣው ከዚህ ይመስለኛል።
እዚህ ጋር ተያያዥ ነገር አጭር ታምራት ዋንቻው ላይ የምለው ነገር ስላለኝ ነው።
እሺ ጌታቸው፣
አንደኛው ታምራት ትንሽ ጫናውን ሪፖርተሮች ለጋዜጠኞቹ ላይ አመጣው። ኦፍኮርስ አንድ ጋዜጠኛ በምንም መንገድ መረጃ የማምጣት ስራውን ክሎቱን አዳብሮ መስራት አለበት። ግን ደግሞ ሁል ጊዜ የትም ስጩ ዱቄቱን አምጪ ብለሽ በርደኑን ጋዜጠኛው ላይ ብቻ ልትይበት አትችይም። ኦፕን መሆን አለባቸው መረጃ። ይሄ በመንግስት ደረጃ በተቋማት ደረጃ አንዳንድ ተቋማት ላይ መረጃ የምታገኙ የተቋማዊ ኢንስቲትዩሽን ተገንብቶ ሳይሆን በግለሰቦች በጎ ፍቃድ ነው። ሁለት ደግሞ ሚዲያው ይታያል። አብዛኛው ጊዜ አንቺ የምትዘግቢው በብርጭቆ ውስጥ ግማሽ ሙሉን ከሆነ ግማሽ ሙሉ ነው እያልሽ የምትይዝ ከሆነ ተጋባዥ ነሽ፣ መረጃዎች ሊቀርቡልሽ ይችላሉ። ነገር ግን እንደ አንድ የሚዲያ ፐርሶኔል ግማሽ ጎደሎን አይተሽ ክሪቲካል ነገር እና ያንን የምትሰሪ ከሆነ ያን መረጃ እንዳታገኝ ተደርገሽ ነው የምትደረጊ። ስለዚህ ይሄ መረጃን የማጣት ጫናው የጋዜጠኛው ላይ ብቻ ማድረግ የመንግስትንም ድክመት እንትን እንደማለት ይሆናል እና ዋናው እዛ ጋር ያለው በር መዘጋት ነው።
እሺ እስክንድር፣ ጥያቄ ከሌለ በኢሜይል ወደ መጣልን አንድ ጥያቄ ልሂድ።
የእኔ ጥያቄ ምንድን ነው? አሁን እንግዲህ በመንግስትና በጋዜጠኞች በኩል አሉ ያላችኋቸውን ክፍተቶች አንስታችኋል። መረጃ ከማግኘት አንጻር ባህልስ እዚህ ላይ የሚጫወተው ሚና ምንድን ነው? ሰሞኑን ለምሳሌ በአዲስ አበባ የብሉምበርግ ዘጋቢ የሆነው ዊሊያም ዴቪድሰን ሲናገር ኢትዮጵያ ከባህልም አንጻር እንደ ልብ መረጃ የሚገኝባት ሀገር አይደለችም ባይ ነው። እዚህ ላይ ምንድን ነው የእናንተ አስተያየት? ባህል እዚህ ላይ የቱ ጋር ነው የሚገባው?
ሙሉ ለሙሉ እስማማለሁ። ባህል በጣም ትልቅ ኮንትሪቢዩሽን አለው። ግን እዚህ ላይ ስጋቴ የኢትዮጵያ ባህል ተብሎ ሁሉም በአንድ ጊዜ እንዳይጨፈለቅ ነው። ምክንያቱም በጣም የተለያየ ካልቸራል ፎርሜሽን ያላቸው የኢትዮጵያ ህብረተሰቦች በተለያየ የአገሪቱ ክፍል ይኖራሉ እና አንደኛው ቦታ ሄደን የሚያጋጥመን ነገር ሌላው ቦታ ሄደን ከሚያጋጥመን ነገር በጣም ይለያል። አንዳንዱ ቦታዎች ላይ በጣም ኮኦፕሬቲቭ የሚሆኑ ሰዎች አሉ፣ አንዳንዱ ቦታ ላይ በጣም ዝግ የሚሆኑ አሉ እና ስጋቴ ጀነራላይዝ ላለማድረግ ነው እንጂ ባህል ትልቅ ኮንትሪቢሽን አለው።
ከአድማጭ ወደ መጣልን ጥያቄ ልለፍ። ሰላም ቪኦኤዎች ይሉና አቶ ታምራት ገብረ ጊዮርጊስን እንደምጠይቁልኝም ተስፋ አደርጋለሁ ይላሉ። በኢትዮጵያ የህትመት ሚዲያ ታሪክ በተለያየ ጊዜ አብዛኞቹ ከስርጭት ውጭ ሆነዋል። ለዚህ ደግሞ ምክንያቱ የተለያየ ቢሆንም ዋነኛው ግን በመንግስት በኩል የሚደረግ ከፍተኛ ጫና ነው። ከነዚህ መካከል ፖለቲካዊ፣ ማህበራዊ ሆነ ኢኮኖሚያዊ ዘገባዎችና ሂሶችን በሚያወጡ የህትመት ውጤቶች ላይ የግል ድርጅቶች ማስታወቂያቸውን እንዳያወጡ በተዘዋዋሪ ጫና ማሳደር፣ የመንግስት ድርጅቶችን ማስታወቂያ መከልከል፣ የማሳተሚያ ዋጋ ማናር፣ አታሚዎች ለህትመት ዋጋ መናር የሚጠቅሱት ከአራትና ከአምስት እጥፍ በላይ ታክስ እንዲከፍሉ መደረጋቸውን እንደ ምክንያት ያነሳሉ ይሉና በቅንፍ መረጃን መከልከል፣ ጋዜጠኞች እንደ ልብ ተዘዋውሮ በተለይ ከአዲስ አበባ ውጪ ተንቀሳቅሰው እንዳይሰሩ መከልከል፣ በተደጋጋሚ መክሰስ፣ ማሰር፣ ህትመቶችን ማገድ፣ ከዚህ ሁሉ በላይ ደግሞ ጋዜጠኞችን በሽብር ወንጀል መክሰስ። ለአቶ ታምራት ይህን ጥያቄ ላኩት።
አድማጫችሁ ላላቸው አስተያየት አክብሮት አለኝ። ነገር ግን እነዚህን ነገሮች ሁሉ እንዴት ተቋቁመን እንደዘለቅን ለማስረዳት የምትሰጡኝ የአየር ሰዓት አይበቃም። ምናልባት መጽሐፍ ያጠፍ ካልሆነ በስተቀር ግን ኢምፖርታንት የሆኑትን ነገሮች ላንሳ። እርግጥ ነው ጋዜጠኞች በጸረ ሽብር ህጉ ምክንያት እየተከሰሱ እስር ቤት ይወርዳሉ። ረጅም ዓመት ይፈረድባቸዋል። እስር ቤት ሆነው ከሚማቅቁት ውስጥ የቅርብና የልብ ጓደኞች ያሉ፣ በዛ እጅግ በጣም ሁልጊዜ ያዝናለው። ይሄ ማለት ኢትዮጵያ ባለችበት ቀጠና የሽብር ጥቃት እና ስጋት የላትም ማለት አይደለም። የኢትዮጵያ መንግስት እንደ ኬንያ፣ እንደ ጅቡቲ፣ እንደ ሱዳን አይነት እንደ ዩጋንዳ አይነት ጥቃት በኢትዮጵያ ዜጎች ላይ እና ኢትዮጵያ ውስጥ በሚኖሩ ሰዎች ላይ እንዳይደርስ ለመከላከል ቢተጋ በደንብ አንደርስታንድ አደርጋለሁ፣ ይታየኛል። ይህንን ለመከላከል ህግ ቢያወጣም በደንብ ይገባኛል። እሱ ሳይሆን ችግሩ የዚህ ህግ ሰለባ የሆኑትና የዚህ ህግ ተጎጂ የሆኑት ሰዎች የተሳሳቱ ኢላማዎች መሆናቸው ነው። የስጋት ምንጮቹ እነሱ አይደሉም እና ኢትስ አንፎርቹኔት እነዚህ ሰዎች ስል ለማራቅ ፈልጌ አይደለም፣ እነዚህ ወዳጆቼ የዚህ ነገር ሰለባ መሆናቸው ሁልጊዜም እንዳሳዘነኝ ይኖራል። ይሄ ደግሞ ማናችንም ላይ ነገ ሊደርስ ይችላል ብለን እናምናለን፣ እንሰጋለን፣ ፍርሃት ያድርብናል። ይሄ እዘ ፋክት ምንም ልከራከርበት የምፈልገው ፋክት አይደለም። የተሻለ ጊዜና ወቅት ይመጣል ብዬ ተስፋ አደርጋለሁ። እሷ ጭላንጭል ተስፋ ስላለችኝም ነው እዚህ ሀገር መስራቴን የቀጠልኩት። ሌላው ግን የኢትዮጵያ ውስጥ ተንቀሳቅሶ ለመስራት በተለይ ለጋዜጠኞች እክል አለ ብዬ እኔ አላምንም። እክልም ካለ እንዳለ የምማቀው የሶማሌ ክልል ውስጥ 3 ዞኖች አሉ። አክቲቭ ሚሊተሪ ኦፕሬሽን ተብለው የተያዙ ዴዚግኔት የተደረጉ አሉ። እነዛ 3 ዞኖች ላይ ከተቃዋሚ ወይም ደግሞ ከታጣቂ ኃይሎች ጋር የኢትዮጵያ መከላከያ ኃይል ከዚህ በፊት ብዙ ጊዜ ተደጋጋሚ ግጭት አድርጓል። አሁን ደግሞ የክልሉ ሚሊሻ ከእነዚህ ሰዎች ጋር አክቲቭ የሆነ ኮምባት አለው። ለምሳሌ የነዳጅ ኤክስፕሎሬሽን ላይ የደረሰው ጥቃት እነዚህን በተመለከተ ከእነዚህ 3 ዞኖች ውጪ የትም የኢትዮጵያ ክልል ላይ ጋዜጠኞች ተንቀሳቅሰው ወይም ሄደው ለመስራት ይከለከላሉ ብዬ አላምንም። ሊቸገሩ ይችላሉ። ውዝግብ ሊኖር ይችላል። በጣም ብሪፍ ለሆነ ጊዜ ሊታሰሩ ይችላሉ፣ ግን ሄደው መስራት ይችላሉ። እንግዲህ ምሳሌ አቅርብ ካላችሁኝ ደግሞ ለምሳሌ አሁን የተከሰተውን ድርቅ ከማንም ሚዲያ ኢትዮጵያ ውስጥም ሆነ ኢንተርናሽናል ሚዲያ ላይ ከማንም በፊት ዜናውን የዘገብነው እኛ ነን። እኛ ስንዘግብ ደግሞ አዲስ አበባ ቁጭ ብለን አይደለም የዘገብነው። ድርቁ ያለበት ቦታ ላይ ሪፖርተሮች ልከን፣ አንድ ወደ ሰሜን፣ አንድ ወደ ደቡብ፣ 2 ጋዜጠኞች ልከን ቦታው ድረስ ሄደን ተጠቂዎቹን አናግረን የአካባቢውን ባለስልጣኖች አናግረን ከዛ በኋላ ነው ዘገባውን የሰራ ነው እና እንዲህ አይነት ክልከላ አለ ብዬ አላምንም። ሌላው አድማጫችሁ ያነሱት የህትመት ዋጋ መናር፣ ስለ ታክስ ያነሱት ነገር ላይ አይ ቲንክ ሚስ ኢንፎርሜሽን ያለ ይመስለኛል። ነገር ግን የህትመት ዋጋ መናር ላይ፣ ማስታወቂያ ማግኘትና አለማግኘት ላይ ውስብስብ የሆኑ ችግሮች አሉ። እነዚህን ችግሮች እንግዲህ ተቋቁሞ ማለፍና አለማለፍ በእያንዳንዱ የሚዲያ ካምፓኒ ችሎታ እንኳን ብዬ ባልመጻደቅም በእያንዳንዱ ሚዲያ ካምፓኒ እንቅስቃሴ የሚወሰን ይመስለኛል። እንግዲህ እንዴት እናንተ አለፋችሁትን ቅድም እንዳስረዳሁት በጣም ረጅም ይመስለኛል ታሪኩ፣ የ15 እና የ17 ዓመት ታሪክ ነው።
እሺ፣ አቶ ታምራት አመሰግናለሁ። ግን እዚህ ላይ አቶ ጌታቸው ወርቁ አስተያየቶን ሊያክሉ ይፈልጋሉ? አንዴ አንተ እያልኩኝ ይቅርታ።
በማተሚያ ቤት አካባቢ ቀደም ሲል ስንታተምባቸው የነበሩ ማተሚያ ቤቶች በእንዲህ አይነት ጫና ነው እኛን እንዲያርቁ የተደረጉት። ምክንያቱም ከአቅማቸው በላይ ነው ግብር የተጠየቁት። በኋላም ላይ እኛን ማተም እንዲያቆሙ ተደርገው ነገሮች ሶልቭድኗል በዛው። ስለዚህ ኢንዳይሬክትሊ እኛን እነሱ ማተማቸው፣ እኛ ጋር ማስታወቂያ የሚያወጡ አካላት እንዲህ አይነት ጫና ነው የሚመጣባቸው። ያን ጊዜ ያው የህልውና ጉዳይ ይሆናል። ስለዚህ ከኛ ጋር ያላቸውን የማስታወቂያም ሆነ አታሚም ከሆነ የህትመት እንትናቸውን ይቆርጣሉ።
ጥያቄ ከሲያትል ከወይዘሮ ታደለች አንበሴ ደርሶናል። በማተሚያ ቤት በኩል ቅድመ ምርመራ ይደረግባችኋል ወይ? ራሳችሁ ላይስ ቅድመ ምርመራ ታደርጋላችሁን? የጋዜጠኝነት ሙያ በሚጠይቀው ልክ መረጃን ለህዝብ እያደረስን ነው ብላችሁ ታምናላችሁ ወይ?
እውነት ለምናገር አላምንም። በተጨባጭ የምታያቸው ነገሮች በጓደኞችሽ ላይ፣ በስራ ባልደረቦች ላይ፣ በሌሎች ጋዜጠኞች ላይ የደረሱት ሁኔታዎች በሙሉ ሰውነሽና አንቺ ላይ በቀጥታ ወይ በተዘዋዋሪ ፍርሃት ሊፈጥርብሽ ይችላል። ማንም ሰው ከፍርሃት ነፃ ሊሆን አይችልም፣ በተጨባጭ አሁን ባለው ሁኔታ ማለት ነው። ማከሚያ ቤቶች አካባቢ ላይ በተደጋጋሚ ያዩና ስራዎች ካዩ በኋላ ይሄ ነገር ከመንግስት ጋር እኛ ላይ ጫና ይፈጥራል ብለው ካሰቡ በተለያዩ ምክንያት ከህትመት እንዲቆጭ ያደርጉሻል። ከቅርብ ጊዜ የታገዱ መጽሔቶች ከመቆማቸው በፊት ከታች ማተሚያ ቤቱ አስገድዷቸው እኛ ያስገቧት ጽሁፍ ነበር። ለዚህ ሁሉ ጽሁፍ ለሚወጣው ኃላፊነት የማተሚያ ቤቱ ሳይሆን የኛ ነው የሚል ይሄ የአታሚዎቹ ፍርሃት የሚያሳይ ነው። ስለዚህ ያለው ተጨባጭ ሁኔታ በአንቺ ላይ በተዘዋዋሪ መንገድ ሊፈጥርብሽ የሚችለው ፍርሃት ይሄ ነው ብለሽ ላትገልጪ ትችላለሽ። በነፃነት እየሰራሁ ነው ለማለት ይከብደኛል፣ ወይም የጋዜጠኝነት ሙያ በሚጠይቀው ልክ እየሰራሁ ነው ለማለት አፌን ሞልቼ መናገር አልችልም።
እችን ጥያቄ ነው ልመልስ ለአድማጮቻችሁ በነፍት።
እሺ፣
ቅድመ ምርመራ ማለት የሚዲያ ውጤቶች ለህዝብ ከመሰራጨታቸው በፊት አንድ ቦታ ሄደው አሳይተው ከዛ በኋላ እሺ ወይም እምቢ ከተባሉ በኋላ እንዲወጣ ማድረግ ነው። ይሄ በኢትዮጵያ ሕግ የተከለከለ ነው። ስለ ሌሎቹ ለመናገር ይቸግረኛል፣ ግን እኛ ይህን ያህል ዓመት ስንሰራ አንድም ቦታ ሄደን አንድንም ሰው ምንም አይነት ፈቃድ ጠይቀን አናውቅም። ስለዚህ ቅድመ ምርመራ በፍጹም በፍጹም የለብንም። 20 ዓመት በላይ በግል ሚዲያዎች ላይ ሰርቻለሁኝ። አንድም ጊዜ በዚህ የስራ ዘመኔ የቅድሚያ ምርመራ ሰለባ ሆኜ አላውቅም። ብዙ የስራ ባልደረቦቼ ራሳችንን ሳንሱር እናደርጋለን ብለው ለእኔ የሚነግሩኛል። በእኔ በኩል እኔ በምሰራበት ጋዜጣ ላይ በምንም አይነት መንገድ አንድም ጊዜ ለእንደዚህ አይነት ተግባር ተጋልጠን አናውቅም። አንባቢዎቻችን ማወቅ አለባቸው ብለን የምናምነውን ነገር በሙሉ ህሊናችን በፈቀደልን እና ትክክል ነው ብለን ባሰብነው መንገድ እናቀርባለን። የሙያ ስነ ምግባር እና ደግሞ የኢትዮጵያ ሕግ የሙያ ስነ ምግባሩ ብቻ ሳይሆን ብንስማማበትም ባንስማማበትም የኢትዮጵያን ሕግ አክብረንና የኢትዮጵያ ሕግ በሚፈቅደው መሰረት የሙያ አገልግሎታችንን እንሰጣለን። አድማጮች ማስተዋል ያለባቸው ነገር አሁን ጊዜው በጣም ተቀይሮ የሚዲያ ውጤቶቹ ጋዜጦች በፕሪንት ብቻ አይደሉም፣ ወይም በህትመት ብቻ የሚሰራጩ አይደሉም። ለምሳሌ እኛ ዌብሳይት አለን፣ የሞባይል አፕሊኬሽን አለን፣ ሶሻል ሚዲያ እንጠቀማለን። ይህንን ሁሉ በምናደርግበት ጊዜ ማንም ጋር ሄደን ምንም አይነት ፍቃድ አንጠይቅም፣ ለቅድሚያ ምርመራም አንጋለጥም፣ ራሳችንንም ለዛ ነገር ተገዢ አድርገን ሰርተን አናውቅም እኔ እስከማስታውሰው ድረስ። እና ይህንን ደግሞ ሀቅን ምን አመጣው ካላሉኝ በስተቀር አድማጮች፣ የእውነት በጣም በተደጋጋሚ ጊዜ የምሰማው ነገር ስለሆነ የምሬን ነው ሀቄን ነው የማወራው።
ምናልባት አቶ ታምራት እንግዲህ ችግሩ ያለው ባልተደራጁ ጋዜጠኞች፣ ሊጠነክሩ ባልቻሉ ሊቋቋሙ ባልቻሉ ጋዜጠኞችና እንደ እናንተ ተቋቁሞ ለረጅም ጊዜ ባገለገለ ተቋም መካከል ያለ ችግር ይመስለኛል። ምክንያቱም በተዘዋዋሪ የሚደረግ ጫና፣ ማስታወቂያ መከልከል፣ የማሳተሚያ ዋጋ ማናር፣ ብራና ሰላም ምን መጠቀም ያለመቻል ለጋዜጠኞቹ እንደምንም ብሎ ያለውን ለህዝብ ለማድረስ ጥረት የማድረግ ሁኔታ ያለ ይመስላል።
እኔ ሌሎቹ ስለሚገጥማቸው ችግርና ሁኔታ ኢንሴንሲቲቭ ለመሆን ወይም ደግሞ ጉዳይ አይደለም ለማለት ፈልጌ አይደለም። በደንብ አንደርስታንድ አደርጋለሁ፣ ደግሞ አውቃለሁ ብዙ አይነት ችግር ከብዙ አዳለ። ግን እኔ የምሰራበት ጋዜጣ ላይ ያለውን ነገር ርዕት ለመሆን ያህል ለመናገር ነው እንጂ ይሄ እኔ ማወራው ነገር ኢትዮጵያ ውስጥ ያለ ሪያሊቲ ነው ወይም ደግሞ ኢትዮጵያ ውስጥ ያለ ሁሉንም የሚገዛ እውነት ነው ብዬ ለመከራከር አይደለም።
አዎ፣ እንግዲህ የውይይታችን አላማ ወደ መፍትሄ ለመሄድ ነው።
እዚህ ላይ ግን ትንሽ አንድ መጠቀስ ያለበት ነገር መረጃዎችን የተሟሉና ሚዛናዊ የሆኑ አድርጎ ለማቅረብ ስትሰሪ በመንግስት በኩል ያለውን ስቶሪ ባለማግኘትሽ ምክንያት ከአንደኛው ወገን ብቻ ያገኘሽውን ይዘሽ ለመቅረብ የማመንታት የመወዛገብ ሁኔታ ሊኖር ይችላል እና ይሄንን ከምን ላይ እንመድበዋለን ራሱ ውይይት የሚጠይቅ ነው እና አንዳንዴ ቀድም አሁን መረጃ ስለማግኘት ወይ መረጃ የማግኘት ችግሮችንም ስለሆነ ስንነጋገር የነበረው በመንግስት በኩል መረጃ በማታገኝበት ሰዓት የመንግስትን ሳይድ ስቶሪ በማታገኝበት ጊዜ ወይም በዛ በኩል ያለውን ያንደኛውን ወገን ብቻ አግኝተሽ ያንን ይዞ ለመቅረብ ዳይለማ ውስጥ የመግባት ሊኖር ይችላል እና እነዚህ ሁሉ አሁን ከተነሳው ርዕስ ጋር ሊገናኙ የሚችሉ ናቸው።
ኢትዮጵያ ውስጥ የሚዲያ ስራን አስመልክቶ ያለው ችግርና በአገሪቱ መሪዎች ቃል መሰረት ይሻሻላል የሚል ተስፋ ላይ የተካሄደው ለጥያቄው መልስ ዝግጅት አልተጠናቀቀም። የተከበራችሁ አድማጮች፣ ቀሪውን ሌላ ጊዜ እናቀርባለን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ነገ እሁድ አዲሱ አበበና አሉላ ከበደ የራዲዮ መጽሔት ፕሮግራም አሰናድተው ይጠብቋችኋል። አብራችኋቸው እንድታመሹ ተጋብዛችኋል። ይህንን ካልኩ አሁን ቀሪው ጊዜ መዝናኛችሁ ነው የሚሆነው። ጽዮን ግርማ የሙዚቃ ቃናን አሰናድታ እየተጠባበቀች ነው። መልካም ጊዜ።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው እንግሊዘኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል።
We've been together for a while now. We're growing stronger every day now. It feels so good and there is no doubt. I will stay with you. Each morning brings a sunrise and the flowers bloom in springtime. On my loving you can rely, yeah, and I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds are rolling, I know we'll be all right. I will stay with you. Ooh, ooh, ooh. Though relationships can get old, have the tendency to grow cold, we have something like a miracle, yeah, and I'll stay with you. I will stay.
will stay with you. Oh, everything will be fine, yeah. And I'll stay with you through the end of all time. I will stay with you.
John Legend, Stay With Me ሲል ያቀነቀነውን ነበር ያስደመጥኳችሁ። አሜሪካዊው ድምጻዊና የሙዚቃ ግጥም ደራሲ John Roger Stevens እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው። የመድረክ ስሙም John Legend ይሰኛል። John 9 ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከቲም የሚጋብዛችሁ እውቋ አሜሪካዊት ድምጻዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልሰን ስራ ነው። If I Were a Boy ስትል በ2008 ዓመተ ምህረት ያቀነቀነችው ዜማ ነው። Drink beer with the guys and chase after girls. I kick it with who I wanted and I never get confronted for it, 'cause they stick up for me. If I were ፋወር ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓመተ ምህረት የለቀቀውን ፎቶግራፍ የተሰኘ ዜማ ነው።
Loving can hurt. Loving can hurt sometimes. But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. We keep this love in a photograph. We make these memories for ourselves. Where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. Wait for me to come home. Loving can heal. Loving can mend your soul. And it's the only thing that I know. No. I swear it will get easier. Remember that with every piece of you. Mm-hmm. And it's the only us when we die. Mm-hmm. Keep this love in a photograph. We made these memories for ourselves. Where our eyes are never closing, hearts were never broken, time's forever frozen still. So you can keep me inside the pocket.
በ1991 ዓ.ም ተመረተ የተወለደው የጊታር ተጫዋች ድምጻዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ ማንንም የሚመካበት ሰውና የሚጠጋበት ዘመድ አልነበረው። ከታዋቂው ተዋናይ ድምጻዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምጻዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሺረን ከድምጻዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምጻውያን ግጥም በመስጠት የሚታወቃል። ከኤዲ ወደ ጄኔ አይኮል ሰዳቹ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 The Worst ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። Tell me what you say now. Tell me what you say, come again. If you cannot stay down, then you do not have to pretend like there is no way out. I should have never let you in. You got me face down. Don't take this personal. You're the የጄኒ አይኮ ዘ ወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ እና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲውሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ.ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ.ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። ከኪም ኖባዲ ወደ ሪሃና ስቴ ያልፋለው። ሪሃና በ2012 በሚኪ ኤካ ታጅባ የተጫወተችውን ስቴ የተሰኘውን ዜማ ተጋበዙ። ሪሃና ስቴ። Believer. የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። ወደ ተከታዩ ዜማ እንለፍ። እንግሊዛዊቱ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ.ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ የአየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ።
Stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind, I'll find someone like you. Summer haze.
bound by the surprise of our glory days. I hate to turn up out of the blue uninvited, but I couldn't stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over yet. Never mind, I'll find someone like you. I wish nothing but the best for you too. Don't forget me, I beg. I'll remember you said. Sometimes it lasts in love, but sometimes it hurts instead. Yeah. Nothing compares, no worries or cares. Regrets and mistakes, their memories made. Who would have known how bitter sweet this would taste. Never mind, I'll find someone like you.
የተከበራችሁና የተወደዳችሁ ውድ አድማጮቻችን የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። ሳምንት በሌሎች መሰናዶች እስክንገናኝ ደህና ደሩ።
ይቅርታ ከዚህ በኋላ ለሙዚቃ ያለን ጊዜ ተጠናቋል። አርስተ ዜናውን አነባለሁ። ሰሜናዊ ምስራቅ ናይጄሪያ ውስጥ በመትገኘው ማይዱጉሪ ከተማ አጠገብ አራት አጥፍቶ ጠፊ ሴቶች ዛሬ ቅዳሜ ራሳቸውን ማቃጠላቸው ተገለጠ። ፓትሪሻ ተብላ የተሰየመችው ሃሪኬን አውሎ ነፋስ ሜክሲኮ ውስጥ ኃይሏ እየቀነሰ መምጣቱን ዩናይትድ ስቴትስ ውስጥ የሚገኘው ብሔራዊ መቆጣጠሪያ ማዕከል አስታውቋል። ምድር ላይ የደረሰው ጉዳት ከኃይለኝነቱ አንጻር እጅግ አነስተኛ እንደሆነም የሜክሲኮ ፕሬዝዳንት ተናግረዋል። ሶሪያ ለምታካሄደው ምርጫ ድጋፏን እንደምትሰጥ የገለጠችው ሩሲያ በምዕራባውያን የሚረዳውን የሶሪያ ነጻ አውጪ ጦር ሽምቅ ተዋጊ ቡድን እንደምትደግፍም አስታውቃለች። ይህን የገለጡት ውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ናቸው። ባንግላዴሽ ውስጥ ዛሬ ቅዳሜ ለደረሰውና አንድ የ15 ዓመት ወጣት ሕይወት ላጠፋው ሶስት ፍንዳታዎች ኃላፊነት መውሰዱን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አስታውቋል። የባንግላዴሽ ባለስልጣናት ወጣቱ ወዲያውኑ ሶስት ፍንዳታዎች ሲደርሱ ሕይወቱ አልፏል ብለዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ አሰናገድኳችሁ ቆንጂት ታየ ነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.